የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 በ22 እና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያስማውን የአንድ ሰዓት ዝግጅት አሁን ጀመረ።
የመክፈቻ ዝግጅት ልዩ የሚያደርገው ከአውሮፕላን ላይ ፓራሹት ጀምፐሮች ይኖራሉ። ኢትዮጵያን ባንዲራ ይዘው እንዲሁም የኬሪ አፍሮ ሙዚቃ እየተጫወተ ከወረዱ በኋላ ባንዲራችንና የሰፈንን ኦፊሻል ኳስ ለዘንድሮ ክብር እንግዳ ለሻምበል ያቀብሉታል። የዘንድሮ ክብር እንግዳ ሻምበል በላይነህ ነው።
34ኛው ዓመታዊ ፌስቲቫል ዛሬ ተጀምሯል።
ኦፊሴላዊ የመክፈቻ ስነ ስርዓት ደግሞ
በሲያትል አቆጣጠር ከሰዓት በኋላ 12 ሰዓት ላይ
በኢትዮጵያ ከሌሊቱ 10 ሰዓት መሆኑ ነው።
በተለያዩ ዝግጅቶችም ይከናወናል።
ታዲያ ባለፈው ሰሞን ከፌደሬሽኑ ፕሬዝዳንት ጋር ያካሄድነው ውይይት እንደተጠበቀ ሆኖ
ዛሬ ደግሞ ቀደም ሲል ካደመጣችሁት ከህዝብ ግንኙነት ኃላፊው ሳምሶን ሙልጌታ ጋር አጭር ቆይታ እናደርጋለን።
ከዚሁ ዛሬ ከጀመረው 34ኛ ኢትዮጵያውያን ስፖርትና ባህል ፌዴሬሽን ዝግጅት ጋር
ከሲያትል የኢትዮጵያውያን ማዕከል የተጋበዙ ሁለት እንግዶችም ይኖሩናል።
በነገራችን ላይ ታዲያ ሉላ ዛሬ የጸደይ ማብቂያ ነው።
ነገ ምን ይቀጥል ይሆን?
ነገማ በአተ ክረምት ነው።
የክረምት መግቢያ መሆኑ ነው።
ጎበዝ ንጉሴ አክሊሉ መስኮቱን ስንከፍትለት ያብራራዋል።
የሰብና አምላካችን እንደ ሰው ህግና እውነታችንም ከዚህ አፈር የመነጨ ነው። ነገር ግን እምጥፍቷን ታሪኳን እንጂ ውደት ምስጢሯን ገና ያልደረስንባት ኖረንም ሳናውቅ የምናልፍባት ሀገር ነች።
ከ26 ዓመታት በኋላ ሰሞኑን አዲስ የግጥም መድበሉን ለንባብ ያበቃ ነው
ገጣሚ ሻለቃ ክፍሌ አቦች።
አሁን ሌላም ጥቁር እንግዳ እንደሚባለው መሆኑ ነው።
አዎ፣ የሙሐዘ ጥበባት ዲያቆን ዳንኤል ክብረት ወደ ስቱዲዮአችን ብቅ ማለት
በፈረስ የፈለጉት በግርን ዲሉም ይባላል።
በተለያዩ ዓለማዊም መንፈሳዊም ጉዳዮች ላይ ያጫወተንን ዛሬ እንጀምረዋለን።
የቆየ
ወቅታዊነቱን ግን ያለቀቀ ርዕሰ ጉዳይም አለን። ዛሬ
ንጉሱ ታምሬ በማቀነባበሩ
አዲሱ አበበና
እኔም አሉላ ከበደ በዝግጅትና በአቅርቦቱ ይመናል።
በቁም ነገሮች ታጅቦ ያዝናናን የሚቀርበውን ዝግጅታችንን ተከታተሉ ዘንድ የምንጋብዘው
በታላቅ አክብሮት ነው።
የዛሬ ሰኔ 25 2009 ዓ.ም ምረዝ ዝግጅታችንን ተጀምሯል።
ቀዳሚ ያለም ዜና ነው እነሆኝ።
እንደምን አመሻችሁ አድማጮቻችን። ዜናውን ማነብላችሁ አዳነች ፍሳዬ ነኝ። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ዛሬ ማሊ ላይ የተካሄደውን ክልላዊ ጸረ ጅሃዳውያን ኃይል የመስረቱን ጉባኤ በንግግር ከፍተዋል። አሸባሪነትን ለማጥፋት ፈረንሳይና ምዕራብ አፍሪካ ተባብረው መስራት አለባቸው ብለዋል። እነዚህ አሸባሪዎችና ነፍሰ ገዳዮች በየዕለቱ ይገጥሙናል። ስማቸውንና ምስላቸውን መርሳት ይኖርብናል። ነገር ግን ተባብረን እነሱን ማጥፋት አለብን ሲሉ ማክሮን አስገንዝበዋል። በአካባቢው ለሚመሰረተው ጸረ አሸባሪዎች ኃይል ወታደራዊ እርዳታ እንደሚያደርጉ 70 ታክቲካዊ ተሽከርካሪዎችንም እንደሚለግሱ አስታውቀዋል። የሳህል ቡድን 5 ተብለው የሚጠሩት ማሊ፣ ቡርኪና ፋሶ፣ ቻድ፣ ሞሪታኒያና ኒጀር በክልሉ ያለውን የጸጥታ ስጋትንና በጅሃዳውያን የሚፈጸሙ ጥቃቶችን ለመዋጋት ወታደሮችን ለማበርከት እየተሰባሰቡ መሆናቸውን ገልጸዋል። የቡድን 5 ወታደሮች በአካባቢው እየተንቀሳቀሱ ያሉትን 4000 የፈረንሳይ ወታደሮችንና 11000 የተባበሩት መንግስታት ድርጅት ሰላም ጠባቂዎችን ያጠናክራሉ። ማክሮን ባለፈው ግንቦት ወር ሰሜን ማሊን ጎብኝተዋል። በፈረንሳይ ፕሬዝዳንትነት ከአውሮፓ ሀገሮች በስተቀር የመጀመሪያው የውጭ ሀገር ጉብኝታቸው ነው። እስላማዊ አሸባሪነት እስከሚያከትምበት ጊዜ ድረስ የፈረንሳይ ወታደሮች እዚህ ቆያሉ ማለታቸው ተጠቅሷል። ማሊ የፈረንሳይ ቅኝ ግዛት እንደነበረች የሚታወቅ ነው። አንድ አጥፍቶ ጠፊ በሶሪያ መዲና ደማስቆ በሚገኘው ታህሪር አደባባይ ላይ ዛሬ ራሱን አፈንድቷል። በፍንዳታው ቢያንስ 8 ሰዎች ሲገደሉ በርካታ መቁሰላቸውን የሀገሪቱ መንግስት ቴሌቪዥን ተናግሯል። ለንደን ሆኖ የሶሪያን ጉዳይ የሚከታተለው የሰብአዊ መብት ቡድን ግን የሞቱት ቢያንስ 21 ሰዎች ናቸው ይላል። ከቆሰሉ ሰዎች መካከል ብዙ በከባድ ሁኔታ ስለሚገኙ የሙታኑ ብዛት ሊጨምር ይችላል ይላል። የሶሪያ ጸጥታ ኃይሎች እንደሚሉት 3 ቦምብ የማፈንዳት ዓላማ የነበራቸው መኪኖችን ተከታትለው ሁለቱ ወደ ከተማይቱ መግቢያ ላይ ተደምስሰዋል። ሁለቱ በእሳት የተቃጠሉ መኪኖች በቴሌቪዥን ታይቷል። ሶስተኛው መኪና መጀመሪያ ላይ አልታየም ነበር። ከተከበበ በኋላ ግን ተህሪር አደባባይ ላይ ራሱን እንዳፈነዳ ተገልጿል። በሊባኖስ ቤካ ሸለቆ በሚገኝ የሶሪያውያን ስደተኞች ሰፈር ላይ በተነሳ እሳት ተቃጥሎ ቢያንስ አንድ ሰው ሕይወቱን አጥቷል። ከሊባኖስ መዲና ቤይሩት ወደ 1 ሰዓት ገደማ የሚርቀው የስደተኞች ሰፈር ዛሬ በእሳት ሲጋይና ጥቅጥቅ ያሉ ጥቁር ጭሶች ሲታዩበት እንደነበር ተገልጿል። 100 የሚሆኑ መጠለያ ድንኳኖች ጋይተዋል። የስደተኞች ሰፈር አመድ ሆኖ እንደቀረና ከሰፈሩ ጫፍ ላይ የነበሩት መጸዳጃ ቦታዎች ግን እንዳልተነኩ አንድ የአስቸኳይ ጊዜ አገልግሎት ሰራተኛ ለአሶሺየትድ ፕሬስ የዜና አገልግሎት ገልጿል። ከ1 ሚሊዮን በላይ የሚሆኑ የተመዘገቡ ሶሪያውያን ስደተኞች ሊቢያ ይኖራሉ። አብዛኞቹ በሁለቱ ሀገሮች ድንበሮች አጠገብ ባለው ቤካ ሸለቆ ይገኛሉ። ዋሽንግተን ፖስት ጋዜጣ በዘገበው መሰረት ዩናይትድ ስቴትስ ውስጥ ካለፈው ጥር ወር አንስቶ በፖሊሶች የተገደሉ ሰዎች ብዛት ከ2 ዓመታት በፊት ከተፈጸሙት ግድያዎች ጋር ከሞላ ጎደል ተመሳሳይ ነው። ባለፉት 6 ወራት ውስጥ 492 የሚሆኑ ሰዎች በፖሊሶች ተገድለዋል። ከተገደሉት ብዙዎቹ ጠብመንጃ ወይም ሌላ መሳሪያ የያዙ ነጮች ወንዶች ናቸው። ከተገደሉት 25 ከመቶዎቹ የአእምሮ ህሙማን ነበሩ። የጥቁር አሜሪካውያን ብዛት ከጠቅላላው ህዝብ 6 ከመቶ ብቻ ቢሆንም በፖሊሶች ከሚገደሉት ሰዎች 25 ከመቶ ናቸው። የፖሊስ መስሪያ ቤት አሰራሮችና ፖሊሲዎች እንዲሻሻሉ ጥሪ እየተደረገ ተቃውሞም እየተካሄደ ቢሆንም በፖሊሶች የሚገደሉት ሰዎች ብዛት አልቀነሰም። በግድያ ላይ እንዳሉ በግዳጅ ላይ እንዳሉ የሚገደሉ ፖሊሶች ቁጥርም ካለፉት 2 ዓመታት ወዲህ አልቀነሰም። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
የራዲዮ መጽሔት ተጀምሯል።
ቀዳሚ መሰናዷችን ምርጥ የሳምንቱ ግጥም ነች።
ቀን ወረቱን ሮጬ ሮጬ ባልደርስበት ጮኬ ጮኬ ጆሮ ባጣ ሰነድ ስቤ ፋይል አውጥቼ ገሃድ ቅርሴን ውል ባወጣ እሪ ብዬ ባለቅስበት ተሟግቼ ባልረታበት እንዴ ብዬ ቆም ብዬ ባሰላስል ጋደም ብዬ ብመክርበት አላ ፊቴን ብበረብር ስጋ ነፍሴን ብሰፍርበት አላውሼ ብዘክርበት ስንት ምኔን አየሁና ስንቱን አጀብ ቃኘሁበት በግርምታ ታዘብኩበት እንደገና ተመልሼ ተከልሼ ተቀልሼ እንክሳሩን ባገላብጥ የጊዜን ገጽ ብገልብበት በትገርም መክረማዬ ቦይ ዘመን ገደፍኩበት እንደገና ፊት ኋላዬን አየሁና የሩቅ ቅርቤን አሰብኩና ወይ ዘንድሮ ወይ ካቻምና ወይ ወቸጉድ ጉዳልኩና በብርታቴ ባመነታም በድካሜ ኮራሁና በየነርቱን ጠየቅኩበት ቀን ወረቱን ታዘብኩና
ሳምንቱን ምርጥ ግጥም ቀደም ብለን ባስተዋወቅ ነው። ከ26 ዓመት በኋላ መጻፉን ይዘው ብቅ ባለው እውቁ ገጣሚ ሻለቃ ክፍሌ አቦቸር ግጥም ጀምረናል።
አይራሉ ምድራየ መንገባን ኩባሉ ኪራደ ለጥማይ ለናገራችሁ ማላ ተፋፋይ ተከላካ የፍትጫችሁ ተፋጂ ተበምና ፍራችን ለተላፈሱ ለሹ ለሹ ናገራን ለዳው ናገራን ኳሱ
ጫዋታ በታዋቂው ስፖርተኛ ዘላለም ተሾመ
ደግመን ነፍስ ይማር እንላለን።
ይህ የተነሳው ዓላማ እንደምን ድንቅ ነበር አዲሱ።
አዎ፣ እነዚህን የተለያዩ የስፖርት ቤተሰቦች ለማስማማት
ወደ ነበረው ወዳጅነታቸው እንዲመለሱ ለማድረግ
አንድ ዘመቻ፣ የሰላም ምስረታ ዘመቻ ጀምሮ ነበር ዘላለም።
በታመመበት ጊዜ ኑዛዜውም
ዓላማዬን አደራ
ጅማሬን ፈጽሙልኝ ነውና ያለው።
አደራ ጥብቅ
ሰማይሩቅ እንላለን። እና ዛሬ ስለተጀመረው የሰሜን አሜሪካው የኢትዮጵያውያን ስፖርትና ባህል ፌዴሬሽን
ስናወሳ አዎ ዘላለምን በብዙ መልኩ እናስታውሳለን።
አንድም በተጫዋችነቱ
ከዚያም አልፎ አንግቦት ከነበረው ዓላማ አኳያ
ዘንድሮ 34ኛ የሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ዝግጅት ላይ
የኢትዮጵያውያን ማህበረሰብ ማዕከል በሲያትል አንዱ አስተናጋጅ ነው።
እንግዶቻችን አቶ መላኩ ሀብተ ጊዮርጊስ የቦርድ ሊቀመንበር፣
ከቦርዱ የተወከሉት ዋና ጻፊው አቶ ታያቸው ዘሩ የቶርናመንት ማለትም የውድድር ኮሚቴ አባል ናቸው።
የኢትዮጵያ ኮሚኒቲ ቀደም ብሎ የሰሜን አሜሪካ ስፖርት ፌዴሬሽን በአሜሪካ ከተሞች ውስጥ ከተሞችን መርጦ በሚያወዳደርበት ሰዓት ከቦርዱ ተወካዮች እንዲሁም ከታዋቂ ግለሰቦችና ከንግዱ ህብረተሰብ ኢትዮጵያውያኖችን በማሰባሰብ አንድ ኮሚቴ በማቋቋም ሲያትል እንዲመረጥ ከፍተኛ የሆነ እንቅስቃሴ አድርጓል። ጥሩ ስራም ሰርቷል። በመጨረሻ እኛ ተመርጠናል። ከፌዴሬሽኑ ጋራ በቅርበት እየሰራ ይገኛል። ይሄንን ጋሽታያቸው የበለጠ ያስረዳናል ብዬ እገምታለሁ። ከቦርዱ የተወከለና በዚህ በኮሚቴው ውስጥ ከፍተኛ አስተዋጽኦ ያደረገ ስለሆነ
አቶ ታያቸው ናቸው ከቦርዱ የተወከሉት። መልካም። እንግዲህ ከርሶ ጋራ አቶ መላኩ ስለ ማዕከሉ ወይም ስለ ሴንተሩ እንቅስቃሴ የተነሳንበት የስፖርት ጉዳይ ስለሆነ አቶ ታያቸው ምን እያደረገ ነው ታዲያ አዘጋጅ ኮሚቴው?
በዋናነት የኛ ስራ ኦነራሪ ሆስት መሆን ነው። የክብር እንግዳ ተቀባይ ቶርናመንቱ ወደዚህ እንዲመጣ የከተማው መንግስት፣ የከንቲባው ቢሮ፣ የካውንቲው መንግስት ይሄ ቶርናመንት ወደዚህ ከተማ ቢመጣ ብዙ አጋጣሚዎች፣ ብዙ ድሎች እንዳሉት ከተማውን በማሳመን ሹማምንቱን በማሳመን ትልልቅ ድርጅቶችን በማሳመን እንደ ስታርባክስ አይነት፣ እንደ ኡበር አይነት፣ እንደ ማይክሮሶፍት አይነቶቹን፣ እንደ ፖል አለን ድርጅት አይነቶቹን ለከተማችን ትልቅ ሞገስ ነው ብለን ፌዴሬሽኑን ወክለን እነኚህን ሰዎች የማሳመን ስራ መስራት የኛ ድርሻ ነበር። በግለሰቦች ወይም ዝም ብሎ በአንድ ኮሚቴ ከሚደረግ ይልቅ ኮሚዩኒቲው ተሰሚነት፣ ታዋቂነት ያለው ድርጅት ስለሆነ የኛ መኖር አግባብ እንዳለው ታውቆ በዛ ደረጃ ነው እንግዲህ ሆት ሆኖ እንዲያገለግል የተደረገው።
ከውድድር አዘጋጅ ኮሚቴው እርሱ ያሉበት አንዱ ነው አይደለም?
በዋነኛነት ስራዎቹን የሚሰራው ፌዴሬሽኑ ነው። ነገር ግን እዚህ ከተማ ውስጥ የሚፈጸሙ ስራዎች ካሉ፣ የሚደረጉ ነገሮች ካሉ፣ ለምሳሌ ሜዳ ማዘጋጀት፣ ሆቴል መያዝ፣ ትራንስፖርቴሽን እንዲኖር ማድረግ፣ በሜዳውና በሆቴሉ አካባቢ የሚኖር የሻትል ሰርቪስ የሚያደርገው ሎካል አዘጋጅ ኮሚቴ ነው።
የአካባቢ ወይም የከተማ
እኛ ያዘጋጀ ሎካል አዘጋጁ ኮሚቴ አባሎች።
እርስዎ ከደግሞ ከኢትዮጵያ ኮሚኒቲ ተወክለው የሄዱ ነዎት?
ከኢትዮጵያ ኮሚኒቲ ተወክዬ የሄድኩኝ፣ ነገር ግን አንዱ የኮሚቴ አባል ሆኜ ነው የምሰራው። በየጊዜው የተደረጉትን ነገሮች፣ አዘጋጅ ኮሚቴው ያደረጋቸውን ነገሮች ለቦርድ አስታውቃለሁ። ኮሚኒቲው በንቃት ተሳታፊ መሆኑን።
የዚህ ኮሚቴ አባላት ኬት ነው የተውጣጡት? አሁን እርስዎ ከኢትዮጵያ ኮሚኒቲ በሲያትል ተወካይ ነዎት።
ሌሎችም አሉ። ለምሳሌ በከተማችን ውስጥ በዚህ ቶርናመንት የሚሳተፉ ሁለት የእግር ኳስ ቡድኖች አሉ። ዳሸን እና ባሮ የሚባሉ የነሱ ተወካዮች አሉ። በከተማችን ውስጥ ታዋቂ የሆኑ ግለሰቦች፣ የንግድ ማህበረሰቡ ሰዎች፣ አዘጋጅ ኮሚቴው እጅግ በጣም ሰፊ ነው። በተቻለ መጠን ሁሉንም የህብረተሰብ ክፍል የሚያጣጥም እንዲሆን ጥረት ተደርጓል።
አሁን ይሄ ውድድር ውጤታማ ቢሆን ምስጋና ይኖራል። አንዳንድ ደግሞ እንከን ቢኖር ወቀሳ ወይም ደግሞ ጥያቄ ይኖራል። የዚህ ሁሉ ተጋሪ ናችሁ እናንተ? ይሄን ሁሉ አብራችሁ ትጋራላችሁ? መልካም ሆነ አሉታዊ
ከተማችን በሚመለከት የሚመጣ ማንኛውም አይነት ሞገስም ይሁን ወቀሴታ ይመለከተናል እንደ ከተማ ነዋሪነታችን።
ውድድሩ
ተጨማሪ ደግሞ ኢትዮጵያ ኮሚኒቲ ተጠይቆ ነው ይሄ ፌዴሬሽኑ ወደዚህ ከተማ እንዲመጣ ለማድረግ ጠንከር ያለ ጫና ሊያደርግ የሚችል በኮሚኒቲ ሆስት ቢደረግ ነው ተብሎ ነው ኮሚኒቲያችን ኢንቮልቭ እንዲያደርግ የተደረገ።
አስተናጋጅ ናችሁ?
አዎ። ህጋዊ የሆኑ ጉዳዮችን የሚወስደው ፌዴሬሽኑ ራሱ ነው። ነገር ግን እዚህ ከተማ ውስጥ የሚከናወኑ ማንኛቸውንም ነገሮች ሁሉ እኛ እናደርጋለን። ዋና አስተባባሪ፣ ዋና አቀናባሪ ሆነን ነው የምንሰራላቸው።
ውድድሩን በተመለከተ የሳምንቱ ውድድር አንዳንድ እንከን ቢኖረው የቶርናመንቱ ወይም የውድድሩ አዘጋጅ ኮሚቴ ይወቀሳል ወይም ደግሞ ምስጋና ከሆነ ምስጋና ይሰጣዋል። በተናጠል ለምን ይሆናል? የቶርናመንቱ
በተናጠል አይሆንም። አዘጋጅ ኮሚቴው የሚደርስበትን ወቀሴታ ሁሉ አብረን እንጣራለን።
ሻይ ጠበቅ ያረኩት በየአመቱ ከዚህ ፌዴሬሽን ጋራ አብረን ስለምንሰራ ሪፖርት ለማድረግ በየቦታው ስለሚሄድ የሚያጋጥመውን ነገር ነውና፣ በዚህ በነጋዴው በኩል በሜዳዋ ለመስተካከል የመሳሰለ ነገር ችግር ሲመጣ የውድድር አዘጋጁ ነው በቅርብ ከፌዴሬሽኑ እኮ እንግዳ ነው። እንደውም እናንተ ናችሁ ሰው ተቀብላችሁ የምታስተናግዱትና የድንኳኑም ችግር የምኑም ችግር ወደ እናንተ መምጣቱ አይቀርምና፣ ለዚህ ነው ጠበቅ አድርጌ የጠየኩት። ምናልባት ከጨዋታው አስቀድመን ነው ይሄን የምናወራው። ጨዋታው በሚካሄድበት ውድድሩ የሚካሄድበት ጊዜ ግን የሚያጋጥሙ ነገሮችን ምን እንዳጋጠመና መፍትሄ ለመስጠት ምን እንዳደረገ በስፍራው ተገኝተን የምናየው ይሆናል። ወደ አቶ መላኩ ልመለስ። አቶ መላኩ እስካሁን ያቆየሁት በቀጥታ የስፖርቱን ጉዳይ በሚመለከት ፕሮግራም ለመስራት ስለፈለግኩ ነው። የኢትዮጵያ ማህበረሰብ በሲያትል ረጅም እድሜ ነው ያለው። ስንት ዓመቱ ነው?
30ኛ ዓመታችንን አክብረናል።
እንኳን
አብሮ አደረሰ።
ዘንድሮ በ34ኛው ዓመታዊ ስፖርት በዓል ምን አዳዲስ ክንውኖች አሉ? እንደው ሰው ይሄ ፕሮግራም አለ የሚለውን ነገር ታቆታላችሁ? አትሳያቸው እናንተ እንደ ውድድር ብቻ ሳይሆን የባሉም ማዘጋጅ ናችሁ። የኢትዮጵያ ኮሚኒቲ ደግሞ ሆስት አስተናባይ እንግዳ ተቀባይ ነውና ሁለታችሁም ሲላላችሁ አትሳያቸው እንጀምሩ ብዬ ነው።
በጣም ብዙ ዝግጅቶች አሉ። ቅድም የተቃቀስካቸው የአየር ኃይሎቹ፣ የቀድሞ የሃፓዎች፣ የሻምበል በላይነህ ጉዞ፣ የትምህርት ቤቶች ሪዩኒየን፣ በጣም ብዙ ነገሮች
ምንድን ነው
ሻምበል በላይነህን ለማክበር በጣም ትልቅ ዝግጅት የሚያደርጋል ግሩፕ እንዳለ ሰምቻለሁ። አውቃለሁ።
የፌዴሬሽኑ የክብር እንግዳ ነው።
እንደገና ደግሞ አንድ ምሽት ለሱ ብቻ
አድሎ እንዳይሆንባችሁ። ሻምበል በጣም ጎበዝ፣ ጥሩ አርቲስት ነው። ኢትዮጵያን የሚወድ ጎበዝ ነው። ብዙ ሰው ይወደዋል፣ ያደንቀዋል። ግን እንደው በተለይ ለሻምበል ብቻ ከሆነ እንዳያሟችሁ ብዬ ነው። መልካም፣ እሺ፣ ቀጥሉ።
ይሄንን ኢትዮጵያ ኮሚኒቲ አይደለም የሚያዘጋጀው፣ ሌላ ቡድን ነው የሚያዘጋጀው። ግን ካሉት ዝግጅቶች መካከል አንዱ እንደሆነ ስለማውቅ
እሺ።
በዚህ ላይ ለመጨመር እንግዲህ የኢትዮጵያ ኮሚኒቲ እንደነገርኩህ የራሳችን ኮሚኒቲ ሴንተር አለን። በዚህ ውስጥ ከ300 ሰው የሚይዝ አዳራሽ አለን። ማን ማን እንደተከራየው ባላቅም ሳምንቱን በሙሉ አዳራሻችን መከራየቱንና አንድ ደግሞ ኮመርሻል ኪችን አለን። ኮመርሻል ኪችናችንም ሳምንቱን በሙሉ ቦክድ እንደሆነ እናውቃለን።
የንግድ ማከራጃ ማለት ነው።
አዎ።
እናንተም ንግድ ውስጥ ገብታችኋል?
አዎ። እንግዲህ ምልህ ራሳችንን ሰፖርት ማድረግ አለብን። ሞርጌጅ አለብን። በዛ ላይ ደግሞ የምንሰጠው አገልግሎት በጣም ሰፊ ነው። ቀደም ብዬ እንደጠቀስኩት
ለፌዴሬሽኑ ምን ታደርጋላችሁ ትርፍ ስታገኙ?
ፌዴሬሽኑ እኛ የሚያደርገውን ነገር ነው እየጠበቅን ያለ ነው።
እንዲህ አይነቱ ነገር ከዚህ ቀደም አጋጥሟል። ዲሲ ለምሳሌ ቢዘጋጅና አምስቱ ወይም አራቱ ቡድኖች ዝግጅቱን በሚያስተናብሩበት ወይም የቱርናመንቱ የውድድሩ ሎካል አዘጋጆች ቢሆኑ ከነዚህ አባላት መካከል አንዱ ከተጫዋቾችም ይሁን ከነዋሪው በጎን የራሱን ንግድ የሚያካሄድበት ሁኔታ ተመልክተናል። ዲሲ ሆኗል ማለት አይደለም። በተለያዩ ስቴቶች ያጋጠሙኝ ያየሁት ነገር ነው። ይሄ ማነው ድርጅት እከሌ ነው ምንድነው እከሌ? አይ የዚህ ከተማ ተጫዋች ነው ደግሞም የቱርናመንት አባል ነው ይባላልና፣ በአባልነት አባል በመሆኑ ብቻ አገሩ ላይ የራሱን ንግድ ካካሄደ ለፌዴሬሽኑ ብዙ ገንዘብ ከፍለው ድንኳን ተከራይተው ንግድ የሚያካሄዱ ሰዎች ንግዳቸው እየተወሰደባቸው ነውና የሲያትሉ የኢትዮጵያ ማህበረሰብ ያንን ነገር እየተሻማ ወይም እያረገ ነው። ምን እስቲ በደንብ አብራሩ።
እንግዲህ
ማን ልበል? አቶ ታያቸው?
አቶ መላኩ ይመልሱ።
እሺ አቶ መላኩ ይከተሉሽ።
አንደኛ ነን ፕሮፊት ኦርጋናይዜሽን ነን። የምናደርጋቸው ነገሮች በሙሉ በጣም በአነስተኛ በሆነ ገንዘብ የሚደረጉ ናቸው። ሁለተኛ ነገር ደግሞ ሰሜን አሜሪካ ስፖርት ሲያትል ስለሆነ አይደለም፣ ሁልጊዜም ይሄ የሚደረግ ነገር ነው። ዛሬ ጀመርነው ነገር አይደለም። አዳራሽ ማከራየት ወይንም ኪችናችንን ማከራየት ለሰርግም ለበዓልም ለሌላውም አባሎቻችን የምናከራየውና ገቢ የምናገኝበት አንዱ መንገዳችን ስለሆነ ከሌሎች ድርጅቶች የተሻማነው ነገር የለም ለማለት ነው።
ማከራየት ነው እንጂ ሌላ ንግድ አይደለም። መታከም ወይ ምግብ አይደለም፣ መጠጣም የመሳሰለ አይደለም።
አይደለም። እንደውም ከፌዴሬሽኑ ለተከራዩ በተለይ ምግብ አገልግሎት ለመስጠት ለተከራዩ ግለሰቦች ኪችናችንን በጣም ሚኒመም በሆነ ወይንም ዝቅተኛ በሆነ እንትን አከራይተን ለፌዴሬሽኑ እንዲያቀርቡ እያደረግን ያለ ነው።
በዘንድሮ ዓመታዊ በዓል የሕዝብ ግንኙነትን የሚመለከቱ ሥራዎች ምን ምን ይሆኑ?
የክፍሉ ኃላፊ ሳምሶን ሙልጌታ ከአጀማመሩ ይነሳል።
የመክፈቻ ዝግጅት ልዩ የሚያደርገው ከአውሮፕላን ላይ ፓራሹት ጃምፐሮች ይኖራሉ። ኢትዮጵያን ባንዲራ ይዘው እንዲሁም የቴዲ አፍሮ ሙዚቃ እየተጫወተ ከወረዱ በኋላ ባንዲራችንና የሰፈንን ኦፊሻል ኳስ ለዘንድሮ ክብር እንግዳ ለሻምበል ያቀብሉታል። የዘንድሮ ክብር እንግዳ ሻምበል በላይነህ ነው። ፋንታ መኮንንን ጋብዘን ነበረ፣ እንዲሁም ፌሳ ለሊሳንን ጋብዘን ነበር። ግን በአንዳንድ ምክንያቶች ሁለቱም ሊገኙልን አልቻሉም። ፋንታ መኮንን በሚመለከት አይ ቲንክ የቪዛ ኢሹ አጋጥሟቸው
ቪዛ ማግኘት አልቻሉም እያልከን ነው?
ፌሳ ደግሞ ከአንዴም ሁለቴ ሞክረን የሩጫ ኮሚትመንት አለበት መሰለኝ።
ውድድር አለው?
ውድድር ያለው መሰለኝ።
እሺ፣ መልካም።
አሁን እንከታተላለን። ፈይሳን መጠየቅ
ሱን ለማለን። እሺ፣
ከቻላችሁማ በጣም ደስ ይለናልና እርዳታም በዚህ ላይ ማረክ ይችላል።
ለአድማጭ መረጃው ለማድረግ ለምን እንዳልተመቸው ወይም ሩጫ ላይ ነው ወይስ አይደለም የሚለውን ለመከታተል እንሞክራለን ማለታችን ነው እንጂ ለእናንተ ልናመቻች አይደለም። ብንችል ደስ ይለናል።
ይሄ ስፖርትና ባህል ፌዴሬሽን በተለይ በንግድ የሚገኘው ገቢ ዕቃ በሚሸጡ ሰዎችና ትንሽ ትርፍ በሚያተርፉ አንዳንዴም ለኪሳራ በሚዳረጉ ሰዎች ላይ ብቻ ከሚገደብ እንደ ትልቅ ድርጅት በዓለም ዙሪያ የሚደረጉ የስፖርት ውድድሮች እንደሚያደርጉት ከታላላቅ የንግድ ኩባንያዎች ጋር ትልልቅ ገቢ የሚያመጣ ባለሙያዎችን ቀጥሮ የማሰራት ልማድና አቅሙ ውስን ነው የሚል ነበር። ዘንድሮ የተለወጠ ነገር ይኖር ይሆን?
አዎ፣ እንደምታውቁት ኡቨር የዘንድሮ ስፖንሰር ነው። እኛም ኮሚቴ አቋቁመን ይሄ ግሩፕ ስፖንሰሮች ለመፈለግ ተዘጋጅቷል እና ተጀመሩ ነገሮች አሉ። ምናልባት ለዘንድሮ ላይከናወን ይችላል፣ ግን ፎርሙላውን አውቀንበታል። እዛ ላይ ሳምንቱም ዝግጁ ሲቃረብ ብቻ ሳይሆን አመቱን በሞላ ትልቅ ስፖንሰሮችን ለማምጣት ያሰብነው ነገር አለ። የቬንዲንጉን በሚመለከት ሁልጊዜም ያ ጥሩ ፕሮግራም ወይም ጥሩ ሰርቪስ ለማበርከት ነው አላማችን። እንዲሁም ሆኖ አንዳንድ ጊዜ የማያስተካክሉን ነገሮች ሁልጊዜ ይኖራሉና ስህተቶችን ሁልጊዜ ሳንገነዘብ አናልፍ። እነዛን ስህተቶች ለማረምና ለሚቀጥለው አመት የተሻለ የሆነ ለማድረግ ነው አላማችን እና ቶሮንቶ ላይ 80% ሁሉም ነገር ጥሩ ተካሂዷል። ግን በዛ ላይ አሻሽለን ደግሞ እኛም ሳንጎዳ ቬንደሮችም እንዲጠቀሙ ሰርቪስ ፕሮቫይድ ለማድረግ ተዘጋጅተናል።
ሌላው ደግሞ ቀደም ሲል ያነሳንልህ ሳምሶን የኢትዮጵያ ቀን ነው። በአብዛኛው የኢትዮጵያ ቀን ደግሞ የህዝብ ግንኙነቱ ሙሉ ስራ ነው። ሙዚቀኞችን ብዙ ጊዜ አይሳካም። የኢትዮጵያ ቀን ሙዚቃ ወይም መሳሪያ ይጎላል ወይም የሚያዘጋጅ የለም። ሜዳው ቶሎ አይለቅም። የተለያየ ችግር አለው። አንዱ ይሄ ነው። ሌላው የኢትዮጵያ ቀን ሲባል ዘፈን ብቻ ነው። ሌላ እንደው ኢትዮጵያን ጎላ አርጎ የሚያሳይ ነገር ብዙ አይታይም። ይሄ የብዙ ሰው ጥያቄ ነው። እንዳጋጣሚ እኛም እናንተን በቀረብን ቁጥር እናነሳዋለን። ይሄንን
የፒአር ኃላፊ ከሆንክ ጀምሮ አይ ቲንክ የኢትዮጵያ ቀን ከሳን ሆዜ ጀምሮ ሜሪላንድ፣ ቶሮንቶም የተሳካ ፕሮግራም አቀርበናል። አይ ቲንክ አንተ ሪፈር የምታደርገው በ2013 አካባቢ በሙዚቃው መሳሪያ አካባቢ ወይም በሳውንድ አካባቢ ትንሽ ችግር ነበር። የዘንድሮ ደግሞ ፕሮግራም ኖርማሊ የባህል ፕሮግራም አለን። የባህሉ ፕሮግራም ደግሞ ካለቀ በኋላ ደግሞ የዘመናዊ የሙዚቃ ፕሮግራም ደግሞ አለን። እንደሱ ነው የሚመስለው። በመሀል ደግሞ ዘንድሮ አንዳንድ ውድድሮች ለማድረግ አሳብ አለን። ለምሳሌ ያህል የሚስ ኢትዮጵያ ዩኤስኤ ቢዩቲ ኮንቴስት ለማካሄድ
ቁንጅና ውድድር
አላማ አለን። እንዲሁም ደግሞ የኢትዮጵያን ፋሽን ዲዛይነሮች ሁለት መርጠን እነሱ መድረክ ላይ ወጥተው እንዲያሳዩ አስገብነታል።
በነገር ላይ የኢትዮጵያ ቀን እኔ በኃላፊነት ካለው ጀምሮ ምንም ችግር አልነበረውም። አዎ ችግር አልነበረውም፣ ግን እንደሱ መከታተል ከተቻለ ለምሳሌ ባለፈው ዓመት ሩቅ ሳትሄድ ቶሮንቶ የነበረው የኢትዮጵያ ቀን ብዙ ተመልካች አልተደሰተበትም። አንድ ከሜዳው ውጪ ሩቅ ነው፣ ህዝቡ ያለው ደግሞ ሜዳ ውስጥ ነው እና ያ ኪሳራ ነው። ዘፋኞቹ እዛ ናቸው፣ አይታዩም፣ እንዴት ምንም ችግር እንኳን አልነበረም ትለኛለህ ሳምሶን?
እሺ ታንክ ዩ ስላስታወስከኝ። ያለፈው አመት ስቴጁን ተርፉ ላይ ለመስራት አልቻልንም። ምክንያቱም ተርፉ
ይቅርታ ላቋርጥ ፈልጌ አይደለም፣ ምንም ችግር የለም ስላልከኝ ነው እንጂ ጌታቸውም ጠቅሶልኛል ተርፉ ስቴጁን ሊሸከመው ስለማይችል የግድ እዛ ሆነ። ግን ያ በመሆኑ ለተመልካች አልተመቸም። ነጥቡ ይሄ ነው በቃ።
ገባኝ። እሱ ላይ ተስማምተናል። ምንም ችግር የለም። ትንሽ ሰው ከተቀመጠበት ትንሽ ራቅ ብሎ ነበረ። ዘንድሮ ግን ባይዘ ያ ሀፕን እንዳያደረግ ስቴዲየም ጋር ስንኮናተር ስቴጁ መሀል ላይ እንዲሆን ነው እንትን ያስብ ነው። እና በቂ ሳውንድ ሲስተም ደግሞ ክራ የለን።
ለዛ ከሆነ እንግዲህ ጥሩ ነው።
ምናልባትም የመጨረሻው ጥያቄ መገናኛ ብዙሀን ጋር ያላችሁ ግንኙነት፣ በሳምንቱ ስነስርዓቶች ውስጥም የምታደርጓቸው በቦታው የተገኘውን ብቻ ሳይሆን ኢትዮጵያዊም በያለበት ለመድረስ የምታደርጉት ጥረት ምን ይመስላል?
ዘንድሮ ፕሮሞሽን ከፍ ባለ መልኩ ነው የያዝነው። እኛ በያዝንበት ሆቴሎች አዳራሽ ውስጥ ልዩ ልዩ ግሩፖች ወይም አሶሲዬሽኖች ስብሰባቸውን እንዳያካሄዱ በነጻ አዳራሽ የሚያመቻቸን ነው።
የህብረተሰብ ፍላጎት የያዙ ተቋማት መጥተው ያን እድል አጥተው የሚመለሱበትን ዘግበናል። እና ይሄ ትልቅ አዎንታዊ እርምጃ ነው።
አዎ፣ በነጻ ነው አዳራሹን የምናቀርበው። ያው በሁለት ሆቴል በሬድ ላይ እና በደብል ትሪ ኮምፕሊመንተሪ ሚቲንግ ሆሎች አሉን እና ፍርስት ከም ፍርስት ሰርቭ ላይ እያደረግን እነዛን አዳራሽ
መጀመሪያ የጠየቀ ነው የሚያገኘው።
አዎ፣ ቢያንስ ወደ አንድ ስድስት ድርጅቶች ሰጥተናል።
በጣም ጥሩ ነው። አሉላ የጠየቀህን እንግዲህ ያው ከሚዲያ ጋር ደግሞ በቅርብ የመገናኘትና ምቹ ሁኔታን ለመፍጠር ለመጠየቅ ዝግጁ የመሆንን ነገር እንግዲህ ይህም ያንተ ስራ ነው እና ተስፋ አለን በዚህ በኩል ችግር እንደማይኖር።
አይኖርም። እዛ ከደረስን በኋላ ማክሰኞ ወይም ሮብ ዕለት ፕሬስ ሪሊስ ፕሮግራም ለማዘጋጀት አስበናል እና እዛ ላይ ሚዲያዎችን ጠርተን ከኔም ጋር ከፕሬዚደንቱም ጋር ኢንተርቪው ለማድረግ የተዘጋጀ ነው።
አዲሱ፣ ለአሁኑ አቶ ሳምሶንን አመስግነን አንተ በምትቆይበት በቦታው በስፍራው ተገናኝታቸው የሚኖሩ ሁኔታዎችን በተሻለ ቅርበት መረጃዎች እንደሚያቀብለን ተስፋ አድርጋለሁ። ግን ቅድም ያልከው ነው መቋጫው የሚሆነው። በዚህ ፕሮግራማችን ሰዓት ሰጥተን ደጋግመን እንጠይቃለን። በመሀል የመጥፋት አዝማሚያ ነበርና አሁን ለአድማጮች ማስታወስ እንፈልጋለን። ተጠያቂነታችሁ ፕሬዝዳንቱንም ቀደም ብለህ አነጋግርሃል። አቶ ሳምሶን ያን በማመቻቸት ጥሩ ስራ እንደሚሰሩት ተስፋ አድርጋለሁ። በጣም እናመሰግናለን። መልካም በዓል።
በጣም እኔም አመሰግናለሁ አቶ አሁንላና አቶ አዲሱ።
አሁን በመግቢያው ወደ አስተዋወቅ ነው ከታዋቂው ገጣሚ ሸለቃ ክፍሌ አበሽር ጋር ወደምናደርገው ቃለ ምልልስ ነው የምንሻገረው። ሸለቃ ክፍሌ አበሽር ምስጢሯን ያልገለጠልን በሚል አዲስ የግጥም መድብል ለንባብ አብቅተሃል። ባለፈው ሳምንት እዚህ ዋሽንግተን ዲሲ አቅራቢያ የኪነ ጥበብ አፍቃሪዎች እንዲሁም በተለያዩ መድረኮች የሚታወቁ ባለሙያዎች ጨምሮ ብዙዎች በተገኙበት መጽሐፍህ ተመርቋል። እንኳን ደስ ያለ።
በጣም አመሰግናለሁ አሉላ። እንኳንም አብሮ ደስ አለን። ያው የጋራ ስሜት የጋራ እውነት ስለሆነ ለብቻዬ እና የብቻዬም አይደለም።
እስኪ መጽሐፍን ባጭሩ እናስተዋውቅ። 174 ገጾች ያሉት መጽሐፍ ነው። የቀደሙ ስራዎችም ተካተውበታል። ለቁ የሙዚቃ ንጉስ ለጥላሁን ገሰሰ የጻፍከው ምናልባትም ያን ዘፈን ለሚያውቁ ብዙዎች ልብ የማይጠፋውን ባካል ሳይፈተን ባካል ሳይነካ የማን ምንነቱ ግብሩ ሳይለካ እርግጥ በተፈጥሮ በወልስም ይጠራል በቁም ነገር መድረክ ሰው ከሰው ይለያል የሚለውን ለጥላሁን ገሰሰ ዘፈን ከሰጠው ግጥም የተወሰደውን እናያለን። እስኪ በዚህ ሰዓት ለሚከታተሉን አድማጮች መጽሐፍን አስተዋውቀን።
በጣም አመሰግናለሁ። እንደሚታወቀው ኢትዮጵያ በእውነት አገሮች ሁሉ ከሚባሉ ወደ ውስጥ ጠልቀን በእምነትም በታሪክም እናያት ለየት ያለ ታሪክ ያላት ግማደ መስቀሉን የተሸከመች የጽላተ ሙሴን ጸጋ የተጎናጸፈች የቃል ኪዳን ምድር አገር ነች። የሰብእና እምነታችንም እንደ ሰው ህሊና እምነታችንም ከዚች አፈር የመነጨ ነው። የብዙ ብሔር ሰብ ክምችት የህብረ ጌጥና ሁበት የተላበሰች አገር በመሆኗ በዚህ አሁን በገለጽኩልህ መንፈስ ውስጥ እስካሁን ታሪኳን ተአምሯን የሰማንባቸው የዘከርንባቸው ብዙ ነገሮች አሉ። ነገር ግን እምቅ ሴቷን ታሪኳን እንጂ ውደት ምስጢሯን ገና ያልደረስንባት በላዋ ላይ እሷ ኖራ የመጣንባት ኖረንም ሳናውቅ የምናልፍባት አገር በመሆኗ ይሄንን ለማስገንዘብ እና እቺ ምድር የማንም ያልነበረች በላዋ ላይ የተገኘን ባንድ ወቅትና ባንድ አካባቢ ተገኝተን ስምም ወግም ያወጣንላት ቋንቋም የፈጠርንባት አገር ነች። አዎ፣ ግጥም እንግዲህ ብዙ ሐሳቦች የተሰባሰቡበት ብዙ ዘርፍ የያዘ ነው። የተለያየ ሐሳቦችን በማህበረሰብ ህይወት ውስጥ ያሉ እነቶችና ክስተቶች የሚገለጽበት ነው። ከዚህ ውስጥ አንዱን ግጥም አርስት ወስደህ አንድ መጽሐፍ ልትጽፍበት ትችላለህ። የታመቀና የታጨቀ ቋንቋና ሐሳብ ስለሆነ ያንን የማሰባሰቡ ስራ ይሄ መጽሐፌ ማዕከል ያደረገው የኢትዮጵያ ታሪክ ጭብጥ ሲሆን በዛ ውስጥ ማህበረሰብ በማንኛቸውም ዘርፉ በፍቅር በማህበራዊ ህይወት ባህሪ የሰዎችን ነተኛ ባህሪ በአንድ ህብረተሰብ ውስጥ እንደ ሰው ሊኖረን የሚችላቸው ባህሪዎች በተለያየ መልኩ የሚገልጹትን አሰባስቤ ከእምነታችንም ጭምር እምነታችን በአንድ አገር ላይ ሊኖረው የሚችለው ግዴታም ውዴታም የእምነቱ ተገይ እነዚህ ሁሉ አጠቃሎ ያዘ ነው።
ቀደም ብለ የተከስከውን የመጽሐፉ ርዕስ ለሞም የበቃችን ሚስጥራን ያልገለጠልን የሚለውን ጨምሮ በርካታ ግጥሞች የተካተቱበት አድብለ ሳር ሳንመዝ ሳንጎነጉን ነገድ ሳንፈልጥ ሳንሸነሽን አለት ቋጥኝ ሳንጠና መንታ መንገድ ሳናቀና ሳር ሳንነጭ ዋ ሳንረጭ ቃል አንደበት ሳይበሰና በሰፋው ላይ ሳንጣበብ በቀናው ላይ ሳንጓበጥ ይያልክ ተቀጥላለ። ይበልጡን በአገር ላይ ያተኮሩ ናቸው በዚህ መጽሐፍ የተካተቱት ግጥሞች። በንግግርህም አሁን በውይይቱም የምታነሳው በአገር ጉዳይ ላይ ነው። ወትሮንም በአገር ጉዳይ ላይ ያተኮሩ ናቸው የሚቀኑ ብዙ ጊዜ ወደዛ ነው የሚወስድ። እስኪ ስለ ግጥም አጻጻፍ ባጭሩ ንገረን።
እንግዲህ ከህይወቴ ጋራ ከስራ ሙያዬ ጋራ የተዛመደ ብቻ ሳይሆን ወቅት የፈጠረው ግዴታ ነው በዚህ ጉዳይ ላይ እንዳተኩር ያደረገኝ። ወደ ስነ ጽሑፍ የገባሁበት ዘመን ኢትዮጵያ ፈተና ላይ በነበረበችበትና በውስጥና በውጭ ወረራ የተካሄደባት በውስጥም የመደብ ትግል ይካሄደባት ስለነበረ በተለይም በውጭ ወረራ ወቅት ለእናት አገር ህልውና አገር በተጠራበት ዘመንና ወቅት ላይ ስለሆነ ያን ወቅት በሚመለከት ሀገራዊ ጉዳይ ነውና ከሀገራዊ ጉዳይ ያለፈ ሁኔታዎች ለኔ የሚታዩኝ አልነበረም። ምክንያቱም ወታደር ነኝ፣ እንደዜጋም እንደወታደር። ውትድርና በመሰረቱ ጣምራ ግዳጅ ያለበት ነው፣ እንደዜጋም እንደውትድርና ሙያ ማለት ነው። ወቅት አስገድዶኝ ነው ወደዚህ ሁኔታዎች ውስጥ እንድገባ ያደረገኝ። እንደዛም ሆኖ ግን ማህበራዊ ጉዳዮችን አካትቻለሁ በቀድሞ ስራዎቼም በመዝሙሮቼም በዘፈኖች ግጥሞቼም ከዚህ በፊት በአንድ ቀን ህይወት መጻፌም በየኔ ጋሻም አገራዊ ጉዳዮች ትልቁን አንጓ ያዙ እንጂ ብዙ ማህበራዊ ጉዳዮችን አዋዝቻለሁ በዛጡ። ይሄም ከዛ የተለየ አይደለም። እንደውም አሁን በአገር ውስጥ የመብት የነጻነትና የዲሞክራሲ ጥያቄ ወደ ሁለተኛ ደረጃ የተሸጋገረበት ዘመን ላይ ነው ያለ ነው አሁን። ስለዚህ በዚህ ጉዳይ ላይ ማተኮር ግድ ሆነብኝ።
መልካም። ወደ 61 የሚደርሱ ግጥሞችን እናያለን። አንዳንዶቹ የተለያየ ክፍሎች ያላቸው ቁጥራቸውን ከዛም ከፍ ያድርገዋል። ሞትህ የብቻ ሆኖ ምትክ አድርጓት አያውቅም። ሟቹን ገዳይ ምድርህን ከዚህ ጉድ ብዙ ሊያነጋግሩ ሊያወያዩ በሚችሉ ርዕሶች ይበልጡን ቀደም ብዬ እንደገለጽኩት በአገር ጉዳይ ላይ ያተኮሩ ግጥሞችን የቀደሙትን አንድ ቀንና የኔ ጋሻ የተባሉትን መጽሐፎችህን የህዝብ መዝሙርና እንዲሁም ለታወቀ ዘፈን የደረስካቸውን ግጥሞችህን ጨምሮ ሰፋ ባለ ውይይት ሸለቃ ክፍሌ አቦቸር መልሰን እንደምናገኝ ተስፋ አድርጋለሁ። ከመጽሐፍህ ለመተዋወቅ አጭር ውይይት ነው ያደረግነው። ቃለ ምልልሳችን ሰፋ ብሎ ይቀጥላል። ለአሁኑ ለጊዜ አመሰግናለሁ። እግዚአብሔር ይስጥልኝ።
በጣም አመሰግናለሁ አሉላ፣ ይህን እድል ስለሰጠኸኝ እግዚአብሔር ያክብርልኝ።
አዲሱ ቀደም ብለን ያስተዋወቅ ነው ወደ ቢሮአችን ጎራ ያለውና በተለያየ ርዕሰ ጉዳዮች ዙሪያ ሰፋ ያለ ውይይት ያደረግነው
ሟዘ ጥበባት ዲያቆን ዳንኤል ክብረት። እንኳን ደህና መጣህ ዲያቆን ዳንኤል።
እንኳን ደህና ቆየህ። አንተ ነው ምንድነው አሉላ? ምናልባት አንተ ልጅ በኋላ ቆይተህ አንተ ነው ምንድነው ዲያቆን ብለን አንተ አንድ ብዙ ጊዜ በተነገረው እርግጥ ትልቅ ሰው ነው በተለይ በሰራው በሙያው። ነገር ግን ለማቅረብም ከስልጣናትና ቆየ አንተ ብንለው ቅርብላ አይመስለኝም።
ልክ ነው።
መልካም አሉላ።
እንኳን ደህና መጣህ ብለናል ዲያቆን ዳንኤል ክብረት። ወዲያ መጣህን ጉዳይ ከማንሳታችን በፊት ገና መንገድ ላይ ያለህ በሌለህበት ለሽልማት ብር በቅታል እንደተረዳሁት የኢትዮጵያ ማህበራዊ ሚዲያ ፊታውራሪዎች ማህበር የሚል ነው። ስለ ሽልማቱ አውቀሃል?
ሂደቱን ከታተል ነበረ። መጨረሻ ላይ እንድትገኝ ፈልጋለች ሽሉኝ፣ ግን ወደ አሜሪካ ሄዳለሁ እና በእናንተ ቁራ መግኘት አልችልም ስል ሌላ ሰው ስጠን ብለውኝ ባለቤት የሰጠቻቸው ነበር እና እኔም እዚህ ከደረስኩ በኋላ ነው መሸለሙን ያወቅኩታ።
እንኳን ደስ ያለ።
እንኳን አብረ ደስ ያለን።
ሽልማት አስጥቶ የሚያመጣ ምን ጉዳይ ለጠማምለን?
እዚህ የርዕሰ አድባራት ዲሲ ቅድስት ማርያም ቤተክርስቲያን ያዘጋጀው ፕሮግራም ነበር እና ለዛ ፕሮግራም ተጋብዤ ነበር የመጣሁት። ቀደም ብዬ ያስኩት ፕሮግራም ስለሆነ በ21ም ስለሆነበረ በዓሉ የእነሱ ሽልማት ደግሞ በ20 ነው። ስለዚህ እዛ ተካፍዬ ስለማልደርስ ነው ያንን የተውኩት።
አመጣጥህን በጭረፍታ ሰምቻለሁ። ለቤተክርስቲያኑም ቀረቤታ ስላለኝ መረጃ ነበረኝ። ቀጣይ ጥያቄ ላሉላ ለንተርስትና የማስከትሉ ጥያቄ አለ?
መልካም። እንግዲህ ጸሐፊና መምህር ይዘህ ምናልባት ሰዓታችን ይገድበን ይሆናል። ጥያቄ መብዛት ነው ያለበት። ለመቆጠብ ግን እንሻማ። የሽልማቱ መንፈስ ስራህንም የሚገልጽ ይመስለኛል። የራስህ ብላግ አለ የምትጽፍበት አንድ መጠመሪያ ትሉታላችሁ አለ። በዛ ላይ ይህን ማህበራዊ ትችቶችን፣ አገራዊ ጉዳዮችን፣ እምነትን የሚመለከቱ ነገሮች ጽፋለ። ከዚህ ቀደም ያቀረብን በሌላ ጉዳይ ነው። መጽሐፍ ዋጋ የሚሰጥበትን ሁኔታ ማየት ትልቅ ነገር ነው። ክብር ሲሰጠው እና ዝርዝሩ ምንድን ነው? መመዘኛቸው እንዴት እንደሆነ የተሸለምከው ታውቃለህ?
እንግዲህ በኋላ ፕሮግራሙ ላይ እንደተከታተልኩት ከሆነ በተለያየ ዘርፍ የሚጽፉ የዚህ የማህበራዊ ድረገጽ ጸሐፊዎችን ነው ያወዳደሩት እና ህዝቡ በሰጠው ድምጽ ነው ነው እዛ ላይ የተባለው። እኔ የነበርኩበት የወግ የሚባለው ዘርፍ ነው። በዛ ዘርፍ ነው የተሸለምኩት። ጥሩ ነው ለእኔ። ከእኔ መሸለም በላይ እዛች ሀገር ላይ ሰዎች መሸላለም ወይም መከባበር ከመተቻቸት እና ከመወቃቀስ አሁን ወደ መከባበር መምጣት አንድ ትልቅ የባህል ለውጥ ነው እና ይህን ደግሞ ወጣቶች እያመጡት በመሆኑ ነው በጣም ደስ ያለኝ። ይህን የበለጠ ሊያደርጉት የሚገቡት በእድሜ የበሰሉት ብዙ ነገር ያዩት ነበሩ። አሁን ግን እሱን ወጣቶች ነው እያደረጉት እና ይሄ ደግሞ ሁለት ነገር ይሰጣል። አንደኛ የቁርሾ ተሳታፊዎች አይደሉም ማለት ነው። ወጣቶቹ ወራሾች አይደሉም፣ እሱን ትተውታል። ይሄ ትልቅ ነገር ነው። ነገሌ እንዲህ አድርገውናል፣ ነገሌ እንዲህ አድርግ፣ በዚህ ዘመን እንደዚህ ሆናል ከሚለው ወጥቶ ዋጋ ለሚገባቸው ነገሮች ዋጋ ወደ መስጠት ከተመጣ እሱም ደግሞ አንድ ትልቅ ለውጥ ነው። ይህን ሽማግሌዎቹ ላይ የተነው ቢሆን ላይተላለፍ ይችል ይሆን ወደ ወጣቱ ብለን እንፈራ ነበር። ወጣቱ ላይ ማየታችን ግን ተስፋ እንድናደርግ የሚያደርግ ይመስለኛል። የበለጠ ያስደሰተኝ እሱ ነው። የሰሩትን ልጆች ሳይ ወጣቶች ናቸው እና ወጣቶቹ እንዲህ አይነት ነገር ከጀመሩ እንደ ሁሉ ግዲ ወጣቱ እንዲህ ነው እንዴ ከምንለው ወቀሳ የግድ መውጣት እንዳለብን የሚነግረን ይመስለኛል።
ታዲያ ምን ግባ አሰጠ ይሄ ለወደፊት ስራ ማለት እንግዲህ ዳንኤል ብዙ አርስት ላይ ተፈጻለ ጉንተል የሚያረጉ የሚያስተምሩ የሚመክሩ አንዳንዴም ደፋር ጽሁፎች አነባለሁ በገለተነቱም ይሁን በቤተ መንግስቱ ላይ አንተ ልዩ የሚያደርግህ የቤተ ክርስቲያን ቀረቤታ ያለ አገልጋይ ሆነህ ግን በፖለቲካው በአለማዊ ፖለቲካም ገብተህ የሚመክሩ የሚገስጹ ጽሁፎች ታቀርባለህ። ያ እንዳለ ሆኖ አሁን በቅርብ የተሸለምክበት ያን የሸለመ ስብስብ ከዛ ምን ግባት አገኘህ ለወደፊቱ ስራት ምን ተቀማ?
እኔ ያየሁት ምንድነው አሁን ያለው ትውልድ አሁን ያለው የዘመኑ ሰው ወዴት እያመራ ነው ምን እየተከታተለ ነው የሚለውን ያየሁበት ነው። ሰዎች ለዛ ለጻፏቸው ነገሮች ዋጋ ሰጥተው ይሄ ነገር ዋጋ አለው ማለት ከጀመሩ አለ ትልቅ ነገር ነው ለኔ። ስለዚህ የበለጠ መስራት ያስፈልጋል ማለት ነው። አሁን ኢትዮጵያ ውስጥ እንደውም የኢንተርኔቱ መቆራረጥ እና ለዚህ መጥፋት እንዳለ ሆኖ ብዙ ሰው ይከታተላል። ጉግል የሚሰጠኝን መረጃ ሳየው አብዛኛው የኔ ተከታታይ ነው ኢትዮጵያ ውስጥ ነው። በጣም ለም ያለገጠ ቦታዎች ሲሄድ ይሄን ጽሁፍ እኮ አይተነዋል የሚሉ የገጠር ሰዎች ነው ያለው። ዛሬ ስልኩ ላይ ስለሆነ ሁሉም ሰው ያለው። ስለዚህ ይሄ አንድ ጥሩ ነገር ነው። ይሄን ነገር ወደ በጎ ብንጠቀምበት ይሄ ከመሰዳደፍ ከመዘላለፍ አውጥተን ይሄንን ዘመን የሰጠንን መሳሪያ ለበጎ ግንባታ ብንጠቀምበት ትልቅ ለውጥ ልናመጣ እንደምንችል አሳይቶኛል። እና ይሄ ነው ትልቁ የተማርኩት ከዛ ሂደት።
የሰውፎችን መንፈስ የምታቀርባቸውን ከዚህ ቀደም በርካታ ሰዎች የተሰባሰቡ በመጽሐፍ መልክ የሚወጡበትን መልከት አድርጌያለሁኝ። ካልተሳሳኩ 3 መጽሐፎች አሉ ከዛ በኋላ የተጻፉ ነው ይችላል
7
ነው ያየው የቀደመ ነው መረጃዬ። ሌላ ደጋግመህ ያነሳው አንድ ቃል አንተ በቀጥታ ወጣቶችን ባወደስክበት መንፈስ የምትሳተፍበት አለ የበጎ ሰው የሚባል ሽልማት ድርጅት አላችሁ። በዛ ሽልማት ድርጅታችሁ ቀደም የገለጽካቸውን መንፈስ የሚያንጸባርቁ በጎ ሰው ስሙ ገላጭ ነውና ለክብር ታበቃላችሁ። ዘንድሮም
እናረጋለን
ወጥቷል
ነሐሴ 7 ይከናወናል።
እስኪ ስለ በጎ ሰው ትንሽ አጫውተን ሩቅላት ነው ከሀገር ውስጥ ብቻ ነው ለክብር የምታበቋቸው ሰዎች በውጭ ያሉ ኢትዮጵያውያን የሚመለከታል ምን ታደርጋለህ?
እንደውም ጥያቄ ላይ ተቀበለው ጃሉላ ዳንኤልን የዳንኤልን የበጎ ሰው ስራ ሳይ እዚህ ሀገር ሽልማቸው ሰዎች አሉ ሳሌ ፕሮፌሰር ጌታቸው ኃይለ ያንዱ ነበሩ ከኢትዮጵያ የሚያረጋሉ ምንድነው እዚህ ሀገርም እኛ ሰሞኑን ስናቀርብ የነበረው ሲል ማህበረገኝ ባንዘር ኢትዮጵያ ስለኝ ድርጅት ከሱ ጋር አስተያየትና የዳንኤልን ስራ በጣም ወደድኩት። እንደውም አንድ ጊዜ እናቀርበው እያልኩ ስንዋይና ይሄ በጣም ጥሩ ነው ሀገር ውስጥ አንድ መኖሩ በጣም የሚያበረታታና ለበጎ ነገር የሚነሱ ሰዎችን እንዳደፋፈር ነውና አጀማመሩ ሁኔታውን ስንገር አሉላ
እኛ ዋናው እኔ ብቻ አይደለም ሌሎች ወጣቶችም ነው። ምንድነው ብዙ ጊዜ ለምሳሌ አሁን ያለው ትውልድ ያለፈውን ይወቅሳል። ከ50 አመት በፊት ባብዮቱ ዘመን የነበረውን ይወቅሳል። ወደ ኋላ ሄደን በንጉሳዊ ስርዓት ውስጥ የነበሩ ሰዎችን ይወቅሳል። አንዱ የፖለቲካ ማህበረሰብ ይለውን ይወቅሳል። ውስጥ ያለው ውጭ ሀገር ያለውን ይወቅሳል። መንግስት ተቃዋሚውን ይወቅሳል። ተቃዋሚው መንግስትን ይወቅሳል። አሁን ልጆቻችን እየተማሩ ያሉት ነገር ምንድነው? ወቀሳው ብቻ። እዚህ ሀገር ምንም ጥሩ ነገር የተሰራ እንዳይመስላቸው እየሆነ ነው። ማህበራዊ ሚዲያውን ሲከፍቱት ወቀሳ ነው የሚያዩት። ቴሌቪዥን ሲከፍቱ ያለፈው መንግስት ሲወቀስ ነው የሚሰሙት። የውጭ የሚተላለፉት ሲከፍቱ የሀገር ውስጥ ሲወቀስ ይሰማሉ። ታዲያ ምንድነው ታዲያ ሀገር የሁሉ ተወቃሽ ሰው ባለበት ምን ሊሰራ ይችላል ብለው ተስፋ ወደ መቁረጥ እንዲሄዱ ነው የተደረገ ያለው። ሰው ደግሞ ከፊቱ የሚያየው ነገር ይፈልጋል። ይሄ የሰው ተፈጥሮ ነው። ኢትዮጵያዊ በመሆን ባለመሆን የሚመጣ አይደለም። አበበ ቢቂላ የዛሬ 50 ዓመት አካባቢ የማራቶን ድል ባያመጣ ኃይለ ገብረስላሴ የሚባለው ሰው ላናገኘው እንችላለን። ዛሬ ያሉት ሯጮች ዝም ብለው አልመጡም። እነሱ የሰበሩት አጥር ነው እነዚህ ሁሉ ዛሬ እንዲሮጡ ያደረጋቸው። ስለዚህ የነዛ ሰዎች ታሪክ እንዲነገር እነዚህ ሌሎች በጣም ብዙዎችን ነው እንድናፈራ መንገድ የሚያሳየው። አሜሪካ ብንመጣ ብዙዎቹ አደባባዮቻቸው በዚች ሀገር ትልቅ ስራ በሰሩ ሰዎች የተሞሉ ናቸው። እነ ኦባማ እኮ በአብርሃም ሊንከን መጽሐፍ ቅዱስ ሲምሉ ምክንያት አላቸው። የኋላውን ከፊቱ እያስተሳሰሩት ነው። እነሱ የኋላውን ባሰቡ ቁጥር ቀጥሎ የመጣቱ ደግሞ እነሱን ያስባል። ስለዚህ እንዲህ ነው እየተመሰረተ የሚሄደው። ምንድን ነው የሚባለው እንደውም የታሪክ ባለሙያዎች የሚሉት ሰውና እንስሳን ከሚለየው ነገር አንዱ እንስሳት ትዝታና ታሪክ የለው። አሁን ያለው አህያ ባዶዋ ጦርነት ከተሳተፈ አህያ ምንም የወረሰው ነገር የለም። እኛ ግን ባዶዋ ጦርነት ከተሳተፈ ሰዎች የወረስ ነው አለ
ታሪክ አለ
እዛ ላይ ነው የተመሰረተ ነው አሁን ያለው። ስለዚህ ይሄ ከእንስሳት የሚለየን ትልቁን ነገር ልናጣው አንችልም። ይሄ እየጠፋ ሲመጣ ምንድነው ማድረግ ያለብን? አሁን ያተርጉ እንዲያርጉ በማለት ለውጥ አይመጣም። ስለዚህ የሚያደረግ ያለበት እናድርገና ሳይ ሰዎች አሉ። ሰዎች ሊማሩባቸው ይችላል። በመማሪያ መጽሐፎቻችን እኮ ሊገቡ የሚችሉ ሰዎች አጣን ከኢትዮጵያ። ብዙ የመማሪያ መጽሐፍ ተወጣው እኛ በብዙ ሰዎች ህይወት ታሪክ ተመረጠ። ልጆቻችን ግን የሚማሩበት ሰው ጠፋ። ይሄን ሲባል አይሄማ የእንትና ወገን ነው ይባላል። የዚህኛው ታሪክ ይሄ የእንትና ወገን ነው ይባላል። ስለዚህ በማን ይማሩ ልጆቻችን?
ሰው በስራው የሚለካ
የሚለካ። አሁን አንዳንድ የመማሪያ መጽሐፍትን ብታው የኢትዮጵያው ያለን ማስገባት እየከበደ ጋት ወይ እንትና ወገን ነው እየተባለ ስለዚህ የውጮቹን ታሪክ የመማሪያ መጽሐፍ ውስጥ አገኛለች። ይሄ ከባድ። ስለዚህ ሰው አገር የሌለው እንዲመስለው እየሆነ ነውና እንጀምረውና እስቲ እንሂድ ሰዎችን መሸለም ማክበር። አንደኛ እነዚህ ሰዎች ረግመው አይሄዱ። ይሄ ሁሉ ሰርተን ቻገር ለኛ ቦታ ተሰጥም ሲሉ ልጆቻቸው መስማት የለባቸው። ሁለተኛ ደግሞ ሰው መኖሩን ልጆቻችን ይሁን እኔም እንደገሌ ያለው ሐኪም እንደገሌ ያለው ሳይንቲስት እንደገሌ አይነት ጋዜጠኛ እንደገሌ አይነት ሯጭ እሆናለሁ ብለው ይነሱ። ይሄንን እኛ መስራት አለብን ብለን ነበር የዛሬ 5 አመት የጀመርነውና በእውነት በጣም አንዳንዶቹ ሰዎች እኮ እናገኛቸው ሊያልፉ ነበር። እነ ማን ነው ይዚ ስፖርት አሰልጣኙ አሁን ወልደ መስቀል ኮስትሬት ሳናከብራቸው ሊያልፉ ነበር። ኢትዮጵያ ታሪክ ላይ የደከሙት ሰዎች ሳናገኛቸው ሊያልፉ ነው። ብዙዎቹ ሰዎች ሳናገኝ አርፈዋል። እኛ ከሸለምናቸው ከተወሰነ ጊዜ በኋላ አርፈዋል። ይሄ ማለት ቢያንስ ለሰዎች ደስ ብሏቸው ብዙዎቹ ተናግረዋል። እኛ መንግስት ቢሸልመን ትልቅ ሰዎች ቢሸልመን አይገርመንም። ግን ወጣቱ ትውልድ እኛን ማስተው ከቻለ ስለዚህ አልሞትንም ማለት ነው። እኛስ በተከዘው ለም ያስተውሰን የለም ብለን ነበር። ለካ የሚያስተውስ ትውልድ አለ ብለው ብዙዎቹ በደስታ ነው የተነሱት። አንዳንዶቹ ደግሞ አይታወቁም ነበር። አባባ ተስፋዬ እኮ ተረስቶ ነበር። የኢትዮጵያ ቴሌቪዥን ከወጡ በኋላ ተረስቶ ያ ሽልማት መልሶ ሲያመጣቸው ነው አባባ ተስፋዬ የሚባሉን ሰው መልሶ ከቀጣው ትውልድ ጋር መገናኘት ቻሉትና ይሄ ነው የኛ ትልቁ ጭንቀት የነበረው። በእውነት በተወሰነ መልኩ ውጤት ማምጣት ተችሏል። ዘንድሮም ለ5ኛ አመት የተዘጋጀ ነው።
ታምሩም ነው። ወደ ጽሁፎች እንግባ። እስኪ በበርካታ ርዕሰ ጉዳዮች ላይ ተስፋለ ቀደም ብለን ተጠቀም ነው። በእምነት፣ በማህበራዊ ጉዳይ፣ በባህል፣ በፖለቲካ ትርምሱ በነበረ ሰዓትን በፕሮግራማችን ቀርበ ሰዎች በጭንቀት በወጥረት ውስጥ ሳሉ መንገድ የሚያሳዩ አሻግረው ማየት የሚችሉባቸው ሀሳቦችን ከሚፈነጥቁ ሰዎች አንዱ ሆነ ቀርበ የበኩሉን ሀሳብ ሰጥተሃል። ይሄ ቀደም እንደገለጽከው የሚያበረታታውን ጠንካራውን አራያ የሚሆነውን አዲሱ የሰራውን የሚቀጥለው የሚረከበውን የምታረጉትን ይላል። በሚዛን መተቸትም ማህበራዊ ትችትም አግባብ ነውና ደፍረህ የምትጽፍበት ነገር ይታያልና ይሄ በቀጥታ መናገር በቀጥታ የሚያምኑትን ለበጎ አላማ ማድረግ ከየት መጣ? እንዴት ተቻለ?
ምንስ አስከተለብን?
ጀምር ነገር ግን ሙሉን ማንዘልቀው እንደ ጥያቄ ለወርወር ስለ ሐሳብ ነው። ወጣቶች የሚበዙበት አገር ላይ ነው ያለነው። ዓለምም ያን ገጽታ እየተላበሰች ነው ያለችውና የሚቀጥሉት ሁኔታዎች የሚመጡት ከቴክኖሎጂ ባሻገር እንኳን ብንመለከት ሐሳብ ነው መነሻቸው። ሐሳብ በነጻነት ሊወጣ ሊፈልቅ የሚበረታታበት አገር መሆኑን እርግጠኛ አይደለም። ኢትዮጵያ በብዙ ምክንያቶች አንድ ብቻ ላይሆን ይችላል። ያን ሐሳብ አፍላቂነት የሚያበረታታ ሁኔታ ላይ መጽሐፍ ከሐሳብ ጋር ስለሚያያዝ በቀጥታ አንተ ያንንም የምትፈቅድ የምትደግፍ ሌሎችንም የምታበረታታ ስለሚመስለኝም ቀደም ብለን በተነጋገርናቸው በሰራቸውም ስራዎች ሌላ ቀን የሚቀጥል የሚሰማ ምን ትለናለህ?
ለነኝህና አለቀሪው ወደ ቢሮአችን ጎራ ያለውና በተለያየ ርዕሰ ጉዳዮች ዙሪያ ሰፋ ያለ ውይይት ካደረግነው ከዲያቆን ዳንኤል ክብረት ጋራ በቀጣይ ፕሮግራማችን እንመለሳለን። ዲያቆን ዳንኤል ክብረትን እናመሰግናለን። በነገራችን ላይ አድማጮች ታዲያ ቃለ ምልልሱ ሙሉን በጊዜው የተላለፈውን በድረገጻችንና እንዲሁም በፌስቡክ ገጻችን ላይ ማግኘት ትችላላችሁ። Oh, my God. የንጉሥ ያክሊሉ መስኮት
ሊከፈት ነው።
መጣው ዛሬ ያለቀ ነው ያለም ንጉሥ ያክሊሉ።
አዎ በአተክረምት ይለዋል እርሱ። ሰላም ንጉሴ።
ሰላም እንዴት ተነበጥ ንጉሴ?
አሉላና አዲሱ እናንተንም የሬዲዮ መጽሔት ፕሮግራም አድማጮችንም እንኳን ለበዓተ ክረምቱ አደረሳችሁ ይያልኩ መልካም ምኞቴን እገልጻለሁ። ነገ ሰኞ ሰኔ 26 ቀን በበልጎ ወራት በጸደይ ምትክ ክረምት ገባ ተተካ ማለት ነው። ግዕዙ ከረመ ከረመ ይለዋል። ከሰኔ 26 ቀን እስከ መስከረም 25 ቀን 2010 ዓመተ ምህረት ድረስ ለሶስት ወር መክረም ማለት ነው። በዓተ ክረምት የክረምት መግቢያ መምሬ ዘነበ ወሰኔለህ ይባላሉ። በሰሜን ሸዋ ደብረ ብርሃን በጤፍና በማር ንግድ የሚተዳደሩ ናቸው። ክረምቱ እንዴት ይመስልዎታል ዘንድሮ? ዝናብስ ከመቼ ጀምሮ ቢጥል ጥሩ ነው አልኳቸው።
አሁን እንግዲህ ካባ ገሪማ በኋላ ይስልል ፈቃዱ እግዚአብሔር ነው። አባ ገሪማ ማለት በ17 ሰኔ 17 ሰኔ 17 ከሱ ጀምሮ ቢጥል ጥሩ ነው። መልካም ነው። እስከ መቼ ድረስ? እንግዲህ ሐምሌ 20 ክረምት መስከረም ድረስ። አዎ ቢጥል ፈቃዱ እግዚአብሔር ነው እንጂ ይህን እንፈልጋለን። እርሶ እንግዲህ የህልም ንግድ ስራ ይሰራሉና እንዴት ነው? ምን ተስፋ እናርግ? በ2010 ዓመተ ምህረት በዚህ በጤፉ በሌላ ሌላውም በጥራጥሬው ሁሉ ነገርም ወልፏል። ጤፉም ማንኛውም ዘንድሮ በደንብ ሌሆ ነው። ባቄላ ብቻ ነው ደጋ የሳተው። ባቄላ ደጋው ብርድ መታው፣ ቆላው ግን ደህና ነው። ጤፉም እንደልብ ነው። አሁን ደግሞ ዛሬ አሁን ግን ፀሐይ ከሆነ ጤፍና ስንዴ አሞ ምላቸው ይሆናል ነው? አዎ። ስለዚህ ተስፋለን ማለት ነው 2010?
በጣም ምንም አይደለም።
ጤፍና ስንዴ የሚሰፋው አሁን የግንቦቱ ዝናብ ከክረምቱ ጋር ሲቀላቀል ብቻ ነው። አሁን ደረቅ ሆኖ ሲገባ አሞ ምላት ነው።
አሞ ምላት ማለት
ጥሩ ነው ማለት ነው?
ጥሩ ነው ማለት ነው።
ጥሩ ነው።
መጽሐፍተ ሊቃውንት ምድርን በለምለም ጉበት ይመስሏታል። ጉበት ስትታመም የምታስከትለውን የጤና ጉዳት፣ ጤና ስትሆን ደግሞ የምታስገኘውን ጥቅም እየተነተኑ ምድርም ስትለመልምና ስትደርቅ በበልጉ ባለፈው በጸደይ ወቅት በምድር ላይ የነፋስ ባህሪ እንደሰለጠነ በዚህ ከዛሬ ጀምሮ በገባው ክረምት ላይ ደግሞ የውሃ ባህሪ ይሰለጥናል ይደረጃል ይላሉ ሲያስረዱ። ስለዚህ ምድር ዛሬ እንዲህ እንዳሁኑ የሚገጥማትን ብርቱ የድርቅ ፈተና ይተነትናሉ። ገበሬው 9 ወር ሙሉ ሲያንቀረቅባት ቆይቶ በዚህ በክረምት ወቅት ፋታ እንደምታገኝ ያስረዳሉ። ጤፍ ዘርቶ ጤፍ፣ ስንዴ ዘርቶ ስንዴ እንዲያገኝ፣ ከተክል ውስጥ ደግሞ ዘሩ ከውስጡ የሚገኝ እንደ ዱባ እንደ ቅል ያለውንና ስሩ ከታች የሚገኘውን እንደ ሽንኩርት እንደ ድንች የመሳሰለውን እንድታበቅል ታዛለች። ዘሩ ከጎኑ የሚገኘውን እንደ ባህር ማሽላ በቆሎ እንደ ባቄላ ያለውን እንዲሁም ደግሞ ዘሩ ከራሱ ካናቱ የሚገኘውን እንደ ገብስ እንደ ማሽላ ያለውን ትሰጥ ዘንድ ታድላለች ምድር። ማሽላና የባህር ማሽላ በቆሎ ይለያያል። የባህር ማሽላ ካናቱ ነው የሚያፈራው። ምን ቀረ ታዲያ? በጥፍር የሚቀጩትና የሚለቀሙትስ እነ ወይን እነ ትርንጎ? በማጭድ የሚታጨዱት እነ ገብስ እነ ስንዴስ? በመጥረቢያ የሚቆረጡት ዋንዛና ዝግባስ? ዲያቆኑ እግዚአብሔር ለምድር ፍሬዋን ይሰጣት ዘንድ ስለ ምድር ፍሬ እንማልዳለን ይላል። ዓመቱን ሙሉም የወንዙን ውሃ እግዚአብሔር እስከ ልካቸውና እስከ ወሰናቸው ይመላ ዘንድ ይማጸናል። በሉ መጪው የክረምት ወቅት በሁሉም መስክ ብሩህ እንዲሆን ተመኝቼ ለዛሬ መስኮቴን እዚህ ላይ ለመልስ።
አድማጮቻችን
ጻፉልን፣ ደውሉልን።
የስልክ ቁጥራችን እናስታውስ 202-205-9994 ዩስት መስመር 14
ኢሜይል horn@voanews.com ብላችሁ ጻፉልን።
ደብዳቤ ለአሜሪካ ድምጽ ራዲዮ የአማርኛ አገልግሎት የራዲዮ መጽሔት አዘጋጆች
330 ኢንዲፔንደንስ አቨኑ ሳውዝ ዌስት ዋሽንግተን ዲሲ 20237 ላኩልን።
አሁን ወደ ማጠናቀቁ እናቀና ነው።
አሁን የዜና ማጠቃለያ ይነበባል። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ዛሬ ማሊ ላይ የተካሄደውን ክልላዊ ጸረ ጂሃዳውያን ኃይል የመመስረቱን ጉባኤ በንግግር ከፍተዋል። አሸባሪነትን ለማጥፋት ፈረንሳይና ምዕራብ አፍሪካ ተባብረው መስራት አለባቸው ብለዋል። እነዚህ አሸባሪዎችና ነፍሰ ገዳዮች በየዕለቱ ይገጥሙናል። ስማቸውንና ምስላቸውን መርሳት ይኖርብናል። ነገር ግን ተባብረን እነሱን ማጥፋት አለብን ሲሉ ማክሮን አስገንዝበዋል። የብራዚል ፖሊስ ኃይል ለሶስት አስርተ ዓመታት ያህል ሊገኝ ያልቻለውን የሱስ አስያዥ እጽ ማሸጋገር ቁንጮን እንዲያዝ አስታውቋል። ሉዊስ ካርሎስ ዳሮቻ ለአለመያዝ ሲል መልኩን በቀዶ ጥገና ለውጦ ሲኖር እንደነበረ ባለስልጣኖች ገልጸዋል። ቪክተር ሉዊስ ደ ሞራይስ በሚል ስም ሲኖር የቆየው ዳሮቻ የሰፊ ዓለም አቀፍ የኮካይን ህገ ወጥ ዝውውር ኃላፊ መሆኑን ባለስልጣኖች ያምናሉ። ዳሮቻ በቦሊቪያ፣ በኮሎምቢያ እና በፔሩ ደኖች የሚያመርተው ኮካይን በዩናይትድ ስቴትስ እና በአውሮፓ ይከፋፈላል። በብራዚልም ዋናው አከፋፋይ እንደሆነ የብራዚል ባለስልጣኖች ገልጸዋል።
የአሜሪካ ድምፅ ራዲዮ ዘወትር ቅዳሜና እሁድ በ19፣ 22 እና 25 ሜትር ባንዶች የሚያሰማውን የአንሳ ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ በመደበኛው ፕሮግራም 3 ሰዓት መልሰን እንገናኛለን
ከአቀናባሪያችን ንጉሡ ታምሬ ጋር።
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደንን። ሰላም፣
ደህና ደሩ።
This program has come to you from the Voice of America, Washington.